የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ ውስጥ ኤችአይቪ በደሙ ውስጥ የሚገኘው ሰው ቁጥር ከ718 ሺህ በላይ መሆኑንና ከነዚህ መካከል ሕክምና እየተከታተሉ ያሉት 69 ከመቶ የሚሆኑት መሆናቸው ተገለጠ።
አሁንም ያለው 1.2% ማለት የሚያዝናና ነገር አይደለም። ማለት በጥሩ ሁኔታ ነው ያለ ነው ብለን የምንተኛበት ሁኔታ የለም።
አቶ አብርሃም ገብረመድን የኢትዮጵያ ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤት ምክትል ዋና ዲሬክተር ናቸው። ባቢ ርዕስ ዘገባ ይዘናል። ዛሬ ለሚሊዮኖች ሞትና ስቃይ መንስኤ የሆነው ህመም ኤች አይቪ ኤድስ የሚታሰብበት ዓመታዊ ቀን ነው።
አቃቤ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸው ሁለት ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ገለጠ።
በሽብርተኝነት ተወንጅለው በአሁኑ ሰዓት ወህኒ በሚገኙ የዋልድባ ገዳም መነኮሳት ላይ ለየት ያለው ከባና እንግልት ይደርስባቸዋልና ይህን ሁኔታ ለህዝብ ማሳወቅ እንወዳለን ይላል ዋልድባን እንታደግ የተባለው ዓለም አቀፍ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነት ተከታዮች አንድነት ማኅበር። በዚህም ላይ ዘገባ አለን። ሁለቱም በዜና መጽሔት ይቀርባሉ።
ጤና ይስጥልና አድማጮች፣ እንደምን አምሽታችኋል? ዛሬ አርብ ህዳር 22/2010 ዓ.ም ነው። አስተናጋጆች አዲስ አበበና
አሉላ ከበደ ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር አብረናችሁ እናመሻለን። በቅድሚያም የዕለቱ ዋና ዋና የዓለም ዜና። መልካም ምሽት።
ቀደም ሲል እንደገለጽነው ኢትዮጵያ ውስጥ ኤች አይ ቪ በደሙ ውስጥ የሚገኘው ሰው ቁጥር ከ718,000 በላይ መሆኑንና ከእነዚህም መካከል ሕክምና እየተከታተሉ ያሉት 69 ከመቶ የሚሆኑት መሆናቸውን የኢትዮጵያ ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት አስታውቋል። ጽህፈት ቤቱ ዛሬ ማምሻውን ለቪኦኤ በሰጠው መግለጫ ስርጭቱ አሁንም ዕድሜያቸው ከ15-24 በሆኑ ወጣቶች ዘንድ የሰፋ መሆኑን አመልክቶ ኤድስን በመጪዎቹ 12 ዓመታት ውስጥ የህብረተሰቡ ችግር ወደማይሆንበት ደረጃ ለማውረድ ጥረቶች እየተከናወኑ መሆናቸው ተገልጧል። በሌላ በኩል ደግሞ በመላው ዓለም በኤድስ ምክንያት የሚሞቱት ከወንዶች ይልቅ ሴቶች መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ሪፖርቱ ጠቁሟል። ከኢትዮጵያ የገኘነውንና ከተለያዩ ምንጮች የደረሱንን መረጃዎች አካተን በዕለቱ አብይ ርዕስ በዚህ ጉዳይ ላይ እንመለስበታለን።
የኢትዮጵያ መንግስት በቀጣዩ 10 ዓመታት ውስጥ በክልሉ የሚገኙትን 27 የስደተኞች መጠለያ ጣቢያዎች በሙሉ እንደሚዘጋ ማስታወቁን በትናንቱ ዜናችን ዘግበናል። ስደተኞችም ከህብረተሰቡ ጋር ተቀላይተው እንዲኖሩ የሚያደርግ እቅድ ነው መንግስቱ ይፋ ያደረገው። ሰሞኑን ይፋ የተደረገ የተቀናጀ የስደተኞች ምላሽ ማዕቀፍ ይህንና ሌሎች ጉዳዮች ያካተተ መሆኑንም የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ለአሜሪካ ድምጽ ገልጠዋል። በመጽሔት ዘገባ ይኖረናል። አቃቤ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸውን ሁለት ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ገለጠ። እነኚህ ምስክሮች እንደማይፈልጋቸው ተናግሮ ከዚህ በፊት በመሰከሩት ምስክሮች ቃልና ባቀረባቸው የሰነድ ማስረጃዎች መሰረት ተከሳሹ ይከላከሉ ብሎ ፍርድ ቤቱ ብይን እንዲሰጥለትም ጠይቋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። ዝርዝር ዘገባ ይኖረናል።
አንድ የሶማሊያ ከፍተኛ ባለስልጣን በሰጡት ገለጣ ሁለት የሶማሊያ ወታደሮች እና 12 ነውጠኞች አልሻባብ ባካሄደው ጥቃት ዛሬ አርብ ተገድለዋል ብለዋል። ነውጠኞቹ የሂራን ክፍልል አስተዳዳሪ በሚሄዱበት ኮንቮይ ላይ ነው የደፈጣ ውጊያ ከፍቶ ውጊያው ወይም ግድያው የተካሄደው። አስተዳዳሪው አሊ ጄቲ ኦስማን እና ሌሎች ወታደራዊ ባለስልጣናት ከአደጋው እንዳመለጡና ጥቃቱ የተካሄደውም በቤልድዊን በስተሰሜን 80 ኪሎ ሜትር ርቀት ላይ እንደሆነ ታውቋል። ይህ በእንዲህ እንዳለ ከአልቃይዳ ጋር ግንኙነት ያለው የአልሻባብ ተዋጊዎች ወደ ሶማሌላንዷን ፑንትላንድ እያፈገፈጉ መሆናቸው ተገልጧል።
አዲስ የተሾሙት የዚምባብዌው ፕሬዚዳንት ኤማኑኤል ምናንጋጓ ከፍተኛ ወታደራዊ ባለስልጣናት ኤመርሰን ማናንጓጓ ናቸው። ከፍተኛ ወታደራዊ ባለስልጣናት በካቢኔያቸው ውስጥ ሰይመዋል። ዜናው ይፋ የሆነው ትናንት ማታ በመንግስታዊ ዜና አውታር ነው። 22 አባላት ባሉት በአዲሱ ካቢኔ ውስጥ አንድም የተቃዋሚ ፓርቲ አባላት አለመካተቱ ምናንጋጓ ካቢኔያቸው ከቀድሞ ፕሬዚዳንት ሮበርት ሙጋቤ በተሻለ ሁኔታ ሁሉን አካታች ይሆናል የሚለውን ተስፋ እንዳጨለመ ተስተውሏል። ወታደራዊ ኃይሉ ሙጋቤን ከስልጣን እንዳስወገደና በቁም እስር እንዳዋላቸው መስኮት ብቅ ብለው ያወጁት የጦር ሰራዊቱ ጀነራል ሲቦሱ ሞዮ አዲሱ የውጭ ጉዳይ ሚኒስትር ተደርገዋል። የአየር ኃይሉ አዛዥ ፌርኒስ ሺሪ ደግሞ የመሬትና እርሻ ሚኒስትር፣ የጦር አርበኞች ማህበር መሪው ክሪስ ሙስትቫንጓ ማስታወቂያ ሚኒስትር ሆነው ተሾመዋል። ሴባስቲያን መሐፍዙ ያጠናቀረውን ሰለሞን ክፍሌ ይዟል።
ፕሬዚደንት ምናንጋጓ የተቃዋሚን ፓርቲ ደጋፊዎችም ለማካተት ቃል ገብተው የነበር ቢሆንም በዚምባብዌ ዩኒቨርሲቲ የሕግ መምህር ላቭሞር ማዱኩ መሠረት ግን ካቢናቸውን የሞሉት በታማኞች ብቻ ነው። ይሄ ደግሞ የተጠበቀ ነው ያሉት ማዱኩ በቀድሞ የሀገሪቱ የረጅም ጊዜ መሪ በሮበርት ሙጋቤ ከሥልጣን ከተባረሩ በኋላ ከጎናቸው ለቆሙት ብድር መክፈላቸው ነው ሲሉ አስረድተዋል። አሁን ፕሮፌሰሩን ያሳሰባቸው ጉዳይም የሀገሪቱ ሕገ መንግሥት ከሚፈቅደው ውጪ ፕሬዚደንቱ በካቢናቸው ውስጥ የፓርላማ አባላት ያልሆኑ ከአምስት በላይ ሰዎችን ማስገባታቸው እንደሆነ አብራርተዋል።
ይህ ሕገ መንግሥታዊ አይደለም። ሕገ መንግሥቱ በጣም ግልጽ ነው። ከፓርላማ ውጪ የሆኑ ከአምስት ያልበለጡ ሰዎችን ነው በካቢኔው ማስገባት የምትችለው። ተመራጩ ሚኒስትር ከሆነና ደሞዝ የሚከፈለው ከሕዝብ ካዝና እስከሆነ ድረስ ያ ግለሰብ የፓርላማ አባል መሆን አለበት። በዚህ በአዲሱ ፕሬዚደንት የካቢኔ አወቃቀር ግን 8 ወይም 10 ያህሉ የፓርላማ አባላት አይደሉም። ይበልጥ አእምሮን የሚረብሸው ጉዳይ ደግሞ ለምን ይሄ ይደረጋል የሚለው ነው። መመሪያው ግልጽ ነው። ከዚህ ቀደም ደግሞ ይሄ ሕገ መንግሥታዊ መመሪያ ተጥሶ አያውቅም።
አዲስ የተመረጡት የማስታወቂያ ሚኒስትር ክሪስቶፈር ሙትስቫንጓ ሲናገሩ በዚህ ጉዳይ ላይ አስተያየት መስጠት አልችልም፣ ምክንያቱም ገና ቃለ መሐላ ፈጽሜ ሥራውን በይፋ አልጀመርኩም ብለዋል። አዲሱ ፕሬዝደንት የፓርላማ አባል ካልሆኑ መካከል በካቢኔያቸው ካስገቧቸው ባለሥልጣናት የውጭ ጉዳይ ሚኒስትሩ ሜጀር ጀነራል ሱቢሲሶ ሞዮ ይገኙበታል። የጦር ሰራዊቱ የመንግሥቱን ተቋማት መቆጣጠሩን ጥቅምት 5 ቀን 2010 ዓ ም በቴሌቪዥን ወጥተው ለሕዝብ ያስታወቁት የአሁኑ ውጭ ጉዳይ ሚኒስትር ሜጀር ጀነራል ሱቢሲሶ ሞዮ እንደነበሩ ይታወሳል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በመጨረሻም ዜና እረፍት። ጋዜጠኛ፣ ደራሲ፣ ጸሐፌ ተውኔት፣ ገጣሚ፣ ድምፃዊ፣ ተዋናይ፣ ዲያቆንና ሌሎችም የበርካታ ክህሎቶች አስተዋጽኦ፣ ክብርና ሽልማቶች ባለቤቱ ሳሙኤል ፈረንጅ አረፈ። ሳሙኤል ፈረንጅ በ81 ዓመቱ ዕድሜው ለረጅም ዓመታት በኖረባት ቶሮንቶ ካናዳ ከትናንት በስቲያ ረቡዕ ህዳር 20 2010 ያረፈው ላለፉት 15 ዓመታት በሕክምና ሲረዳ ከቆየ በኋላ ነው። ነገ ቅዳሜ ህዳር 23 ለአቶ ሳሙኤል ፈረንጅ በቶሮንቶ ቅዱስ ማርያም ቤተ ክርስቲያን የጸሎት ሥነ ሥርዓት ከተከናወነ በኋላ አስከሬኑ በዲች ውድ መካነ መቃብርን እንደሚያርፍ ቤተሰቦቹ ለቪኦኤ ገልጠዋል። አቶ ሳሙኤል ቀደም ሲልም በአማርኛና በእንግሊዝኛ ዜና አንባቢነት በጋዜጠኝነት ሲሰራ የነበረው የኢትዮጵያ ቴሌቪዥን ዋና ዳይሬክተር ሆኖ በቀዳማዊ ኃይለ ሥላሴ ከተሾመበት ጊዜ አንስቶ በማስታወቂያ ሚኒስቴርና በሌሎችም የተለያዩ የመንግሥት መሥሪያ ቤቶች በኃላፊነት ሰርቷል። ሳሙኤል ለአጭር ጊዜም የቪኦኤ አማርኛ አገልግሎት ባልደረባም ሆኖ ሰርቷል። ሳሙኤል ፈረንጅ 2 መጽሐፎችን የደረሰና ተውኔቶችንም የጻፈ ከመሆኑም በተጨማሪ ስለ ልዕልት ዳያና ህልፈት በእንግሊዝኛ የጻፈው ግጥም የተለያዩ ዓለም አቀፍ ሽልማቶች አስገኝቶለታል። ሳሙኤል ፈረንጅ የ8 ልጆች አባት፣ የ7 ልጆች አያት፣ የ1 ልጅ ቅድመ አያት ለመሆኑ ታድሏል። አድማጮች፣ ስለ ሳሙኤል ፈረንጅ ወደፊት ዝርዝር ያለ ዝግጅት ይዘን እንመልሳለን። ለምሽቱ ያዘጋጀነው ዜናም በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎትና በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የአርብ ዳር 22 2010 ዓ.ም ምሽት ዝግጅታችን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበነን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ ከሁለተኛው አጋማሽ ከሚሰሙት አንዱን ለቅምሻ እናስተዋውቃለን።
የተመረጡትን ሰዎች በተመለከተ መቼም አንዳቸውም ስለ ዴሞክራሲ በመናገር ወይም ዴሞክራሲን ለማስፋፋት ተከራከሩ የምናውቃቸው ሰዎች አይደሉም። ከዚህ ተነስቼ ሳየው፣ ካለፈ ታሪካቸው ተነስቼ ሳየው የተለየ ነገር ያመጡልናል ብዬ ለመገመት በጣም ይቸግረኛል።
መስፍን ነጋሽ ይባላል። ከዚህ ቀደም አዲስ አበባ ላይ ትታተም የነበረችው አዲስ ነገር ጋዜጣ ዋና አዘጋጅ ነው። በወቅታዊ የኢትዮጵያ ፖለቲካ ላይ ያተኮረ ውይይት በሁለተኛው አጋማሽ ይመለሳል። አሁን የዕለቱን አብይ ርዕስ
ኢትዮጵያ ውስጥ ኤች አይ ቪ በደም ውስጥ የሚገኘው ሰው ቁጥር ከ718,000 በላይ መሆኑንና ከእነዚህም መካከል ሕክምና እየተከታተሉ ያሉት 69% የሚሆኑ እንደሆኑ የኢትዮጵያ ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት አስታውቋል። ጽህፈት ቤቱ ዛሬ ማምሻውን ለቪኦኤ በሰጠው መግለጫ ስርጭቱ አሁንም ዕድሜያቸው ከ15 እስከ 24 በሆኑ ወጣቶች ዘንድ የሰፋ መሆኑን አመልክቶ ኤድስን በመጪዎቹ አመታት 12 ይመስለኛል ውስጥ የህብረተሰቡ ችግር ወደማይሆንበት ደረጃ ለማውረድ ጥረቶች እየተከናወኑ መሆናቸው ተገልጧል። በሌላ በኩል ደግሞ በመላው ዓለም በኤድስ ምክንያት የሚሞቱት ከወንዶች ይልቅ ሴቶች መሆናቸውን የተባበሩት መንግስታት ድርጅት ዛሬ ባወጣው ሪፖርት ጠቁሟል። ከኢትዮጵያ የተገኘውንና ከተለያዩ ምንጮች የደረሱንን መረጃዎች አካቶ ሰለሞን አባተ ተከታዩን አዘጋጅቷል።
ቶኒ በርንስ የዋሽንግተን ዲሲ ነዋሪ ናቸው። ዊትማን ዋከር በሚባለው የታካሚዎችና የእኩዮች ማበልጸጊያ ማዕከል ውስጥ እየኖሩ ያሉ የጸረ ኤች አይ ቪ ኤድስ አገልግሎቶች ተጠቃሚ ናቸው።
Being a black man with HIV in Washington, D.C. has not been easy. My story starts here at Whitman Walker, July the 13th, 1998.
ዋሽንግተን ዲሲ ውስጥ ጥቁር ሆነ ኤች አይ ቪ በደምህ ውስጥ አለ ማለት ቀላል አይደለም። የኔ ታሪክ እዚህ ዊትመን ዋከር ውስጥ ይጀምራል። በ1990 ዓ ም ኤች አይ ቪ ደሜ ውስጥ እንዳለ የተነገረኝ ጊዜ ሐኪሜ እስከ 50 ዓመትህ ትኖራለህ፣ 60ኛ የልደት ቀንህን ግን አታይም አለኝ። እጅግ የምወዳቸውን የቅርብ ጓደኞቼንና ሰዎቼን አጥቻለሁ። ከዚያ በኋላ አብዛኞቹ ሞቱ። እኔም የቀብሬን ሥነ ሥርዓት ሁለት ጊዜ አዘጋጅቻለሁ። የመቃብሬንም ቦታ መርጫ አዘጋጀሁ። ስለዚህ እኔ የኤች አይ ቪን መልካሙን፣ መጥፎውን፣ አስቀያሚውን፣ ተስፋ አስቆራጭ ገጽታውን ሁሉ ያየሁ ሰው ነኝ።
ቶኒ በርንስ ዛሬ ይበልጥ መመቸት ይሰማቸዋል። ባሉበት ዊትማን ዋከር ሕክምና ማግኘት ብቻ ሳይሆን ማገልገልም ማግለልም መጠቋቋምም የለባቸውምና ዛሬ ኤድስ ማለት ሞት ማለት እንደነበረ ማንም ይናገርበት ከነበረው ክፉ ዘመን አልፈው ይገኛሉ። ዛሬ ቀን ተቀይሯል። ሜጋን ኮልማን የህብረተሰብ ምርምር ዳይሬክተር ናቸው።
Amazing medical advancements have been made in the delivery of care for patients who are HIV positive. 20-25 years ago, we had fewer medications.
HIV በደማቸው ውስጥ ላለ ያገልግሎት ተጠቃሚዎች ለሚደረገው እንክብካቤ እጅግ አስደናቂ እርምጃዎች በሕክምና መስክ ተደርገዋል። የዛሬ 20ና 25 ዓመት የረቡ መድኃኒቶች አልነበሩንም። ዛሬ በተመራማሪዎች፣ በመንግስት፣ በትምህርትና ምርምር ተቋማት ርብርብ በቀን አንድ ብቻ እንክብል የሚወሰድበት ጊዜ ላይ እንገኛለን። የዛሬ መድኃኒቶች የጎን ጉዳታቸው እጅግ ያነሰ ነው፣ ለመውሰድም ቀላል ናቸው። ዛሬ እያንዳንዱ ሰው ጤናማና መደበኛ ሕይወቱን ይኖራል።
ዛሬ ህዳር 22 ዓለም የኤድስ ቀንን ለ30ኛ ጊዜ አስበዋለ። አሁንም ትኩረት ለኤች አይ ቪ ኤድስ የዘንድሮው ጸረ ኤድስ ዘመቻ መሪ ቃል ነው። ኤድስ ሲነሱበት የሚቀዛቀዝ ሲተኙለት የሚያንሰራራ አድቢ ጠላት ነው። ዓለም ተጨብጠዋል በሚባሉ ስኬቶች እየተነቃቃ ቢሆንም የኤች አይ ቪ መተላለፍ ወደ ዜሮ እስካልወረደ፣ የኤድስ ሞት ሙሉ በሙሉ እስካልቆመና ፍጻሜው ላይ እስካልደረሰ አደጋው ምንጊዜም ከቀድሞም የከፋ እንደሚሆን ተመራማሪዎችና የማኅበራዊ ጥናት ባለሙያዎች ይወተውታሉ። ኢትዮጵያ ውስጥ ዛሬ ከአጠቃላይ ሕዝቧ 1.2% ኤች አይ ቪ በደም ውስጥ አለ። በዓለም የጤና ድርጅት መመዘኛ መሠረት ደግሞ ኤድስ ወረርሽኝ እንደሆነ ይቀጥላል በኢትዮጵያ። ይሁን እንጂ ይላሉ የኢትዮጵያ የኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ምክትል ዋና ዳይሬክተር አቶ አብርሃም ገብረመድህን ማምሻውን በሰጡኝ ቃል
ችግሩ እንዳያገረሽ በከፍተኛ ሁኔታ የእድገታችን እንቅፋት እንዳይሆን የተለጠጠ እቅድ በመያዝ አጠቃላይ ህብረተሰቡን በችግሩ ዙሪያ ያለውን ግንዛቤ፣ እውቀት እና ያስተሳሰብ ለውጥ እንዲያመጣ በማድረግ የተለያዩ መድረኮችን በመፍጠር በከፍተኛ ሁኔታ እየተንቀሳቀሱም ያለ ነው ማለት ነው። ስለዚህ የፖለቲካ አመራሩም ህግ አውጪውም ህግ አስፈጻሚው አካልም የተሻለ ግንዛቤ በመያዝ በአሁኑ ሰዓት ያ የነበረውን ተሞክሮ ጥሩ የሆነ ተሞክሮ አሁንም ያለውን አጠቃላይ የአገሪቱ ማህበረ ኢኮኖሚያዊ እድገት መሰረት በማድረግ ህዝቡን በማንቀሳቀስ በተለይ ለችግሩ ተጋላጭ የሆኑ የህብረተሰብ ክፍሎች በተለይ እድሜያቸው ከ15 እስከ 24 የሆኑ በአፍላ እድሜና በወጣትነት የእድሜ ክልል የሚገኙ የህብረተሰብ ክፍሎችን በዚህ ችግር እንዳይጠቁ በትምህርት ቤት ከሰራን ደግሞ ያው መርታ ለውጥ ማምጣት ስለምንችል እዚህም ትኩረት አድርገን እየሰራን ያለ ነው።
ግን እየጨመረ ነው የሚባለው መረጃስ ከምን የመጣ ነው?
እንደዛ እንትን አይደለም። አሁን ማለት አሁን ከነበረው ከፍተኛ ችግር በከፍተኛ ሁኔታ ያው ቀንሷል። ያው የሚታወቅ ነው። የኤችአይቪ ሽሞት የነበረ የህብረተሰብ ክፍል 70% ቀንሰናል። ይሄ ዓለም አቀፍ መረጃዎችም ያው ያሳያሉ ማለት ነው። አሁንም ያለው 1.2% ማለት የሚያዝናና ነገር አይደለም። ማለት በጥሩ ሁኔታ ነው ያለ ነው ብለን የምንተኛበት ሁኔታም የለም። ስለዚህ ችግሩ ማለት 3 ዘጠናዎች አሉ። አሁን ለምሳሌ አሁን በደማቸው ኤችአይቪ ወይም ደግሞ ቫይረሱ ያለባቸው ወገኖች በምን ደረጃ ላይ እንዲያሉ 90% እንዲያውቁ ማድረግ፣ ካወቁ ደግሞ በደማቸው ቫይረሱ ካለ ደግሞ በቀጥታ የጸረ ኤችአይቪ ሕክምና እንዲጀምሩ ማድረግ፣ 3ኛ ዘጠናው ደግሞ እንግዲህ በደማቸው የሚገኘውን የቫይረስ መጠን እንዲቀንስ የማድረግ ስራዎች አሉ። በዓለም አቀፍ ደረጃ የተቀመጡ ግቦች አሉ። እነሱን ለማሳካት ነው አሁን የምንሯሯጠው ማለት ነው። በ2030 ማለት 12-13 ዓመት በኋላ ኤችአይቪ ኤድስ የህብረተሰቡን ችግር ወደማይሆንበት ደረጃ ማድረስ የሚል የተቀመጠ ግብም አለ። ስለዚህ ይህ ግብ ለመድረስ ያው በከፍተኛ ሁኔታ መንቀሳቀስ ስላለብን በዓለም አቀፍ ደረጃ የተጣለብንን ግብም ደግሞ ማሳካት ግዴታችንም ስለሆነ እሱን ለማሳካት ነው የምንሯሯጠው ያለ ነው።
ኢትዮጵያ ባለ 5 ነጥብ የመከላከያ ስልት ስራ ላይ አውላ እየተንቀሳቀሰች መሆኑን እና በአመዛኙ በሀገር ውስጥ ጥሪት ላይ ለመመርኮዝ መምረጧን ምክትል ዳይሬክተሩ አመልክተዋል። መስሪያ ቤቶች ከበጀታቸው 2% ለኤድስ መከላከያ እንደሚመድቡም ገልጸዋል። ይሁን እንጂ የትራምፕ አስተዳደር የውጭ ግንኙነቶችና የአሜሪካ ትቅደም አቋም በዚያ ጥረት ላይ ያሳደረው ተጽዕኖ ይኖር ይሆን?
ያው እንግዲህ ከአሁን በፊት ከነበረበት ሁኔታ ስታየው እንደ ካሁን ቀድሞ ሪሶርሱ ያው ሀብቱ አለ ብሎ ማለት አይቻልም። አንዱም የኤችአይቪ ኤድስ የመከላከልና የመቆጣጠር ስራዎችን ይሄ የመቀዛቀዝ የምንለው የውጭ ጥገኝነቱ የፈጠረው ጫና ነው ብሎ መውሰድ ይቻላል። ግን አሁን መንግስትና አጠቃላይ ህዝብ የነቃበት ሁኔታ ነው ያለው። ስለዚህ አሁንም እርዳታው ሙሉ በሙሉ ተቋርጧል ባይባልም እንደ ካሁን ቀደሙ አይደለም። ስለዚህ እንደ ካሁን ቀደሙ ባይሆንም በተለይ የመጀመሪያ ደረጃ የመከላከል ስራዎቹ የጤና ፖሊሲያችን አስኳል የሆነውም የመከላከል ስራው ነው እና መንግስት በከፍተኛ ሁኔታ እየሰራበት ነው ያለው። አሁን ለመከላከል የሚባል አሁን ከውጭ የሚመጣ እርዳታ የለም። ለመድኃኒትና ከመድኃኒት ጋር ተዛማጅ የሆኑ ጉዳዮችን ነው አሁን ከግሎባል ፈንድ የምናገኛቸው እርዳታዎች። ከዛ ባሻገር ግን አሁን ለአስተዳደራዊ ስራዎች፣ ባለሙያዎች እና አጠቃላይ ለህብረተሰቡን ለማስተማር፣ ለማንቃት፣ እውቀት፣ አስተሳሰብ አድማስ እንዲሰፋ የማድረግ ስራዎች የምንሰራ አሁን በሀገራዊ ሀብት ነው። እንዲያውም ለዛ ለፕሪቨንሽን ተብሎ የሚመደብ ሀብት አሁን የለም ብሎ መውሰድ ይቻላል።
ከውጭ እርዳታ ማለት ሆነው
ከውጭ እርዳታ
ከአቶ አብርሃም ጋር ያደረግነውን ሙሉ ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተሩን አቶ አብርሃም ገብረ መድህንን አመሰግናለሁኝ። ኢትዮጵያ ውስጥ ኤችአይቪ በደም ውስጥ ካለ 718,000 ሰው 69% መድኃኒት እያገኘ እንደሆነ ገልጸዋል።
ወደ መጽሔቱ ተከታይ ርዕስ እንሻገር አድማጮች። አቃቤ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸው 2 ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ተገለጸ። እነኚህን ምስክሮች እንደማይፈልጋቸው ተናግሮም ከዚህ በፊት በመሰከሩት ምስክሮች ቃልና ባቀረባቸው የሰነድ ማስረጃዎች መሰረት ተከሳሹ ይከላከሉ ብሎ ፍርድ ቤቱ ብይን እንዲሰጥለትም ጠይቋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዘዋል።
በአቃቤ ሕግና በነ ዶክተር መረራ ጉዲና መካከል ባለው ክርክር ዛሬ 2 የአቃቤ ሕግ ምስክሮች ይጠበቁ የነበረ ቢሆንም ሳይቀርቡ ቀርተዋል። አቃቤ ሕግ ዛሬ ረፋዱ ላይ ለተሰየመው ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት እንዳመለከተው ከሆነ በኦፌኮው ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸውን 2 ምስክሮች ፖሊስ ሊያገኛቸው ስላልቻለ ዛሬ ሊያቀርባቸው አልሆነለትም። ይሁንና እነዚህ ምስክሮቹ ከዚህ በፊት ከመሰከሩት ሰዎች የተለየ ሊመሰክሩ ስለማይችሉ ፍርድ ቤቱ ቀደም ሲል በተሰሙ ምስክሮች ቃልና በሰነድ ማስረጃዎቹ መሰረት ተከሳሹ የቀረበባቸውን ክስ ይከላከሉ ብሎ ብይን እንዲሰጥለት ጠይቋል። ፍርድ ቤቱም የተከላካይ ጠበቆችን ሐሳብ ጠይቋል። ከተከላካይ ጠበቆች መካከል አቶ ወንድሙ ይብሳ አቃቤ ሕግን አመስግነው ዶክተር መረራ ጉዲና ከታሰሩ አንድ ዓመት ከአንድ ቀን መሆኑን አስታውሰዋል። ስለሆነም ፍርድ ቤቱ አጭር ቀጠሮ ቆርጦ ብይን እንዲሰጥለት ጠይቀዋል። አክለውም ለፍርድ ቤቱ ከዚህ በፊት በጽሑፍ ላቀረቧቸው አቤቱታዎች ትዕዛዝ እንዳልተሰጠ አመልክተዋል። አቶ ወንድሙና ሌሎችም ጠበቆች እንዳመለከቱት ከሆነ ተከሳሹ የሚገኙበት ማረሚያ ቤት ከአንድ በላይ ጠበቃ ገብቶ ሊያናግራቸው አይገባም በማለቱ ለደንበኛቸው ሊሰጡ የሚገባውን አገልግሎት ሊያበረክቱ እንዳልቻሉ ተናግረዋል። ከዚህ በተረፈም የዶክተር መረራ ጉዲና ጎብኚዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ከዘመድ ወዳጆቻቸውና ጓደኞቻቸው ጋር የመገናኘት ነጻነታቸው የተገደበ ሆኗል ሲሉ ጠቁመዋል። ፍርድ ቤቱም አንዳንድ አቤቱታዎቻቸው አላስፈላጊ በሆነ መንገድ በማረሚያ ቤቱ የአስተዳደር ጉዳይ ፍርድ ቤቱ ጣልቃ እንዲገባ የሚጠይቁ መሆናቸውን ጠቁሞ ፍርድ ቤቱ ሊመለከታቸው ይገባዋል የሚላቸውን ጉዳዮች ለይቶ ማረሚያ ቤቱን እንደሚጠይቅና አጣርቶ ትዕዛዝ እንደሚሰጥ ተናግሯል። በጉዳዩ ላይ ብይን ለመስጠትም ለታህሳስ 25 ቀን 2010 ዓ.ም ቀጠሮ ቆርጧል። የፌዴራሉ ጠቅላይ አቃቢ ሕግ የካቲት 16 ቀን 2009 ዓ.ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባቀረበው የክስ ማመልከቻ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ በዶክተር ብርሃኑ ነጋ፣ ጀዋር መሐመድ፣ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ላይ የወንጀል ክስ መስርቶባቸዋል። ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየው በሌሉበት እንደሆነም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ የመጽሔት ትንታኔ ርዕስ ደግሞ ወደ ዋልድባ ጉዳይ ይወስደናል። በሽብርተኝነት ተወንጅለው በአሁኑ ሰዓት ወህኒ በሚገኙ የዋልድባ ገዳም መነኮሳት ላይ ለየት ያለ ወከባና እንግልት ይደርስባቸዋልና ይህን ሁኔታ ለሕዝብ ማሳወቅ እንወዳለን ይላል ዋልድባን እንታደግ ከተባለው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት ማኅበር የደረሰን መልእክት ባጭሩ። እንግልቱ ምንድን ነው? ጉዳያቸውን የያዙ የሕግ ባለሙያ ጠይቀናል። የማኅበሩ ምክትል ሰብሳቢ ቀሲስ ሰሎሞን እንደሚሉት ከሚደርስባቸው ወከባ መካከል ፍርድ ቤት እየቀረቡ ነገር ግን ጉዳያቸው ሳይታይ ወይም ከዳኛ ጋር ሳይገናኙና ቀጠሮም ሳይሰጣቸው ወደ እስር ቤት የሚመለሱበት ሁኔታ አንዱ ነው ይላሉ። ለመሆኑ የዋልድባ ገዳም ዛሬ በምን አይነት ሁኔታ ላይ ይገኛል?
ቀሲስ ሰሎሞን እንደሚሉት ከሚደርስባቸው ወከባ መካከል ፍርድ ቤት እየቀረቡ ነገር ግን ጉዳያቸው ሳይታይ ወይም ከዳኛ ጋር ሳይገናኙና ቀጠሮም ሳይሰጣቸው ወደ እስር ቤት የሚመለሱበት ሁኔታ አንዱ ነው። ለመሆኑ የዋልድባ ገዳም ዛሬ በምን ሁኔታ ላይ ይገኛል? ቀሲስ ሰሎሞን፣
ያው ገዳሙ በተረጋጋ ሁኔታ ላይ እንዳልሆነ መረጃዎች አሉን። እዛ ያሉ አማርኛ ተናጋሪ አባቶች በብዛት ተሰደው ወጥተዋል። የቀሩትም ጥቂቶች ናቸው እና ያው የመከፋፈል የመለያየት ሁኔታ እንዳለ እንሰማለን። በስራው በኩልም የመንግስት የጀመረው ስራ ምንም ሊሳካ አለመቻሉ እርግጠኛ የሆነ መረጃ አለን። እነዚህ አባቶች የሰሩት ወንጀል የጣሱት ሕግ የለም፣ ገዳማችን አይደፍርም፣ ገዳማችን አይነካም፣ ክብሩን ጠብቆ መኖር አለበት በሚል ስለተቆረቆሩ ነው ሁሉ ችግር እየደረሰባቸው ያለው እና ያም ሳያንስ ደግሞ አሁን እንደገና የምንኩስና ድርሳችሁን ካላወለቃችሁ ተብሎ የሚፈጽምባቸው ስቃይ እየበረታ መጥቷል።
ከዋልድባን እንታደግ ማህበር እንደተረዳ ነው የእነ አባን ጉዳይ የያዙት የሕግ ባለሙያ አቶ አማሀ መኮንን ናቸው። የማህበሩ አባላት የሚያሰሙትን ቅሬታ እስከ ምን ድረስ ያውቃሉ?
እውነት ነው፣ ያው እነዚህ መነኮሳት ቂሊንጦ ማረሚያ ቤት ነው የሚገኙት። እስር ላይ እንደመሆናቸው ሁሉም ታሳሪ የሚጋራቸውን ችግሮች ለምሳሌ በቂ መኝታ ቦታ አለማግኘት ከጠያቂ ጋር በተያያዘ እንደዚህ ገደቦች አሉባቸው። ምናልባት እንግዲህ የእነሱን ደግሞ ለየት የሚያደርገው ከሃይማኖታቸው ጋር በተያያዘ የራሳቸው አልባሳት አለ። መስቀል ጨምሮ ለየት ያሉ ችግሮች ተጽዕኖዎች እየደረሱባቸው እንደሆነ ለእኔም ለአማክራቸው ብሄድኩ ጊዜ ይገልጹልኛል። ፍርድ ቤት በቀረቡ ጊዜም በፍርድ ቤት አቤቱታ ያቀረቡበት ሁኔታ አለ። በርካታ ታሳሪዎች የእነሱን ሃይማኖታዊ ምክር ድጋፍ ለማግኘት እንደሚቀርቧቸው እና አንዳንዴ የመሰባሰብ ነገር እንደሚኖር፣ ነገር ግን የማረሚያ ቤቱ አስተዳደር ይህንን በበጎ መልክ እያየው እንዳልሆነና ማረሚያ ቤት ውስጥ በእስረኞቹ አካባቢ የሚነሱ አንዳንድ የመብት ጥያቄዎች እና አንዳንድ እንቅስቃሴዎች በጋጠሙ ጊዜ ሁሉ ከነዚህ ጥያቄዎች ጀርባ ማረሚያ ቤቱ እንደ አመት በሚቆጥራቸው ጥያቄዎች ጀርባ እነሱ እንዳሉ የመቁጠርና እነሱን በጥርጣሬ ማየት እንቅስቃሴያቸውንም የመከታተል ማዋከብ ትርጉም የሚሰጠው ነው። ይሄ እንደሚደርስባቸው ነው አንዱ ለፍርድ ቤትም የገለጹት። ሃይማኖቱ የሚያዝናቸውን የመነኩሴ ልብስ ይለብሳሉ። ሁሉም እዛ የታሰረ ሰው ዩኒፎርም እንዲለብስ ይጠይቃል። ለነገሩ ህጉም ይላል። ግን የእነሱን ለየት የሚያደርገው ይሄ ልብሳቸው መነኩሴ እንደመሆናቸው እነሱ እንደሚሉት ስንሞት ብቻ የሚወልቅ ከአካላቸው ጋር የተያያዘ ከእምነታቸው ጋር በጣም ጥብቅ ቁርኝነት ያለው ከሚይዙት መስቀል እኩል ዋጋ እንዳለው ነው እነሱ የሚናገሩት። እና ይህን ማውለቅ እንደማይችሉ እንደማይፈቅዱ ነው እየተናገሩ ያሉት። እኛም ለማረሚያ ለፍርድ ቤት አቤቱታ አቅርበን ነበር። ግን በኋላ ላይ ማረሚያ ቤቱም የተወው መስሎ ነበረ፣ የፈቀደላቸው መስሎ ነበረ። ከቅርብ ጊዜ ወዲህ ግን ያንን ግፊት እንደገና ያንን ጥያቄ ማረሚያ ቤቱ አስተዳደር እያነሳባቸው ነው። እንደሚያው ማውለቅ እንዳለባቸው እንደውም ሊያካትሉባቸው እንደሚችሉ ሁሉ ማረሚያ ቤቱ ያዘጋጀውን ዩኒፎርም ካለ ሲያስገበቱ የቅጣት እርምጃ ሁሉ ሊወሰድባቸው እንደሚችል፣ የዛቻ ማስፈራሪያ እንደሚደረግባቸው ለእኔም ነግረውኛል። ለፍርድ ቤትም ይህንን አመልክተዋል። እንግዲህ ሌላው ደግሞ ከሃይማኖት ነጻነት ጋር ከእምነት ነጻነት ጋር ይያያዛል። ይሄ ልብሳቸው የሚለብሱት ልብስ ዝም ብሎ ልብስ ሳይሆን እነሱ እንደሚሉት እንደሚያምኑት ከእምነታቸው ጋር ቁርኝት ያለው ነው። ስለዚህ ልብሳቸውን እንዲያወልቁ መስቀላቸውንም እንዲተው ከተመገደድ ማለት የሃይማኖት ነጻነትንም የሚጋፋ ነው። ለማንኛውም ግን በዚህ አቅጣጫ ለፍርድ ቤት ቅድም እንዳልኩት አቤቱታ አቅርበን ነበረ። የአቤቱታ አሁንም ተንጠልጥሎ ያለ ነው። ምክንያቱም ማረሚያ ቤቱ ገፍቶ ስላልሄደበት እስኪያወልቁ ድረስ ወይም አውልቁ ተብሎ በቀጥታ የተገደዱበት ሁኔታ እስካሁን ስላልተፈጠረ ለጊዜው የአቤቱታውም ተንጠልጥሎ ነው ያለው።
አንድ ሰው ብቻ ነው፣ አንድ ኮንስታብል ማን አሉኝ፣ ስሙን አላስታውስም፣ እሱ ብቻ ነው ይሄን አውልቁ ልብሳቸውን ያለው እንጂ ማረሚያ ቤቱ በትዕዛዝ መልክ በህግ መልክ አይደለም ይሄን የተናገረው የሚል መረጃ ስላለኝ እርስዎ ይሄንን አጣርተዋል ወይ? አስተዳደሩ ነው ማረሚያ ቤቱ ነው ይሄን?
እውነት ነው። አንድ ስሙን የሚገልጹት የማረሚያ ቤት ሰራተኛ ወይም ኃላፊ አለ በችሎት ላይም ስሙን የገለጹት። በአጋጣሚ በእኔ በኩል አሁን እሱን እኔ ለማስተጋባት አልችልም የተረጋገጠ ነገር ከሌለ ድረስ። ግን እንደተባለው የዚህ አይነት ጫና እያደረገብን ነው የሚሉት አንድ የማረሚያ ቤቱ ኃላፊ ነው።
ታዲያ ይሄ ትክክል ይሆናል ወይ ማለት ነው? ግለሰብ ተነስቶ ትዕዛዝ ሳይሰጠው ይሄን ለማስፈጸም መሞከሩ ማለት ነው።
ምናልባት ይሄ እየተደረገባቸው ያለ ጫና በፍርድ ቤት መታየት የሚችልበት እድል ቢኖር ጫናው የአንድ ግለሰብ ነው ወይስ የማረሚያ ቤቱ አስተዳደር አቋም ነው የሚለውን ነገር መለየት ሊቻል ይችል። አሁን ባለው ሁኔታ ግን አንድ ሰው ወይም አንድ የማረሚያ ቤት ኃላፊ በግሉ ተነሳሽነት እየወሰደ ያለ እርምጃ ከሆነ ትክክል ነው ሊባል አይችልም። ምናልባት ጥያቄው ፍርድ ቤቱም ሊያጣራው ሊታወቅ የሚችል ነው የሚሆነው።
ሁለቱ መነኮሳት በነገራችን ላይ አባ ገብረ ስላሴና አባ ገብረ ኢየሱስ የሚባሉ ናቸው። ሁለቱ መነኮሳት ከዚህ ቀደም በተለይ አባ ገብረ ኢየሱስ የሚባሉት የዋልድባን ሁኔታ በተመለከተ ለእኛም ብዙ ጊዜ መረጃ ሰጥተውናል፣ አቅርበናቸዋል። እና ሁለቱ ናቸው አሁን በእስር ላይ የሚገኙት አይደለም? የታወቁ መነኮሳት ከዋልድባ
ትክክል ነው።
ከዚህ ቀደም ፍርድ ቤት ሄደው ዳኛም ሳያዩ ሌላ ቀጠሮ ሳይሰጣቸው ተመልሰዋል። እንደተመለሱ ደግሞ ሁለቱም የተለያየ ክፍል ጨለማ ቤት ውስጥ ነው የሚገኙት የሚል መረጃም አለን። ይሄንን እርስዎ ማረጋገጥ ይችላሉ?
ጨለማ ቤት ውስጥ እንደሚገቡ እንደሚያስፈራሯቸው፣ በተለይ ልብሳቸው ጋር በተያያዘ ልብሳቸውን የማያወልቁ ከሆነ ወደ ጨለማ ቤት የሚባለው ቦታ እንደሚወስዷቸው እንደ ማስፈራሪያ እንደ ማዛቻ እንደሚናገራቸው ነግረውኛል። እስካሁን ግን ጨለማ ቤት ገብተናል የሚል መረጃ ለእኔ አልሰጡኝም። በዚህ ሁኔታ ነው ያሉት።
አሁን የሁለቱ መነኮሳት ጉዳይ ለፍርድ ቤት መቼ ነው የሚቀርበው? በቅርቡ ባለፈው ሳምንት ፍርድ ቤት ይቀርባሉ ተብሎ ሄደው ዳኛም ሳይው ተመለሱ። አሁን መቼ ይቀርባሉ? ጉዳያቸው ምን ላይ ደረጃ ላይ ነው ያለው?
በርካታ ተከሳሾች አሉ፣ አብረው የተከሰሱ አሉ። በጉዳዩ ላይ ተከሳሾች ያቀረቧቸው የመጀመሪያ ደረጃ መቃወሚያዎች ላይ የሚደረገው ክርክር አብቅቶ በዛ ክርክር ላይ ብይን ለመስጠት ነበረ የተቀጠረው። ባለፈው ቀጠሮ ላይ ፍርድ ቤት ከደረሱ በኋላ የፍርድ ቤት ሂደቱ በተለያየ ምክንያት ታውቆ የችሎት ስርዓት ሳይከናወን በመቅረቱ አሁን እንደገና ለታህሳስ 14 ተቀጥሯል።
መልካም አቶ አመሀ መኮንን፣ እግዚአብሔር ይስጥልኝ። አመሰግናለሁ።
አመሰግናለሁ።
አዲስና እንግዶችን እናመሰግናለን። አድማጮች፣ ወደ መጨረሻዊ መጽሔት ርዕስ ነው የምናልፈው። የኢትዮጵያ መንግስት በአገሪቱ የሚገኙትን 27 ካምፖች በአስር ዓመታት ውስጥ እንደሚዘጋና ስደተኞችም ከህብረተሰቡ ጋር ተቀናይተው እንዲኖሩ የሚያደርግ እቅድ ይፋ አደረገ ይላል። ሰሞኑን ይፋ የተደረገው ይህ የተቀናጀ ስደተኞች ምላሽ ማዕቀፍ ይህንና ሌሎች ጉዳዮችን ያካተተ መሆኑን የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዲሬክተር አቶ ዘይኑ ጀማል ለአሜሪካ ድምፅ ተናግረዋል። አቶ ዘይኑን ያነጋገራቸው እስክንድር ፍሬው ነው፣ ተከታዩን ዘግቧል።
ሰሞኑን ይፋ የተደረገው እቅድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአምናው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በኒውዮርክ በተካሄደና በስደተኞች ላይ ባተኮረ የመሪዎች ስብሰባ ላይ የገቡትን ቃል መነሻ ያደረገ ነው። ጠቅላይ ሚኒስትሩ በዚህ ስብሰባ ከስደተኞች አያያዝ አንጻር ኢትዮጵያ 9 ማሻሻያዎችን ተግባራዊ እንደምታደርግ ቃል ገብተው ነበር። የተቀናጀው የስደተኞች ምላሽ ማዕቀፍ ይፋ መደረግ እነዚያን እቅዶች ተግባራዊ ለማድረግ እንደሚያግዝ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይ ኑ ጀማል ለአሜሪካ ድምጽ በስልክ አብራርተዋል። ተግባራዊ ከሚደረጉት ማሻሻያዎች አንዱም አሁን በካምፖች ውስጥ የሚኖሩትን የጎረቤት ሀገራት ስደተኞች ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ መሆኑን አስረድተዋል።
የአስር አመት ስትራቴጂክ ቪዥን አስቀምጠናል። 27 ካምፖች ናቸው በአሁን ሰዓት ያሉት። 27ቱን ካምፖች በአንድ አመት ወይ በሁለት አመት ዘግተህ ሁሉም ሰው ወደ ውጭ ማድረግ አትችልም። ከካምፖች ማድረጋቸው የስራ እድል ሳታመቻችላቸው የተለያዩ ገቢ የሚያስገኙ ፕሮጀክቶችን ነድፈህ ወደ ፕሮዳክቲቭ ስኪም ካላስገባቸው በሀገራችን ውስጥ ባለው የሌበር ማርኬት ተቀጥሮ የመስራት አቅም ያላቸው አይደሉም። ስለዚህ በአስር አመት ትራጀክታሪ ውስጥ አስገብተህ ቀስ በቀስ ፕሮጀክት ቀርጸህ ወደ እርሻ የሚገባው በእርሻ እንዲገባ፣ በአነስተኛና ጥቃቅን መግባት የሚገባው በዛ ወደዛ እንዲገባ፣ ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ እንግዲህ የማመቻቸት ስራ ላይ ኦልሬዲ ገብተናል። ቪዥን አስቀምጠናል። በአስር አመት ጊዜ ውስጥ ካምፖቹ በሙሉ አቦሊሽ እናደርጋቸዋለን ብለን ነው የምናስበው። እንግዲህ
ስለዚህ በአስር አመት ውስጥ ሁሉም ወደ ኢትዮጵያ የሚመጡ ስደተኞች በካምፕ ውስጥ አይደለም የሚስተናገዱት፣ ከህብረተሰቡ ጋር ተቀላቅለው ነው እንዲኖሩ የሚደረገው ነው እያሉኝ ያሉት?
አዎ፣ አሁን እኛ ያተኮር ነው ያሉት ላይ ነው። 900,000 በላይ ስደተኛ ነው ያለው። እንግዲህ ከነዚህ ስደተኞች አብዛኞቹ ከ20 አመት በላይ ቆዩ አሉ፣ ከ10 አመት በላይ ቆዩ አሉ፣ እና ረጅም ጊዜ ቆዩ እዚህ ኢትዮጵያ ውስጥ ረጅም ጊዜ ቆዩ ስደተኞች ናቸው። ስለዚህ ስትራቴጂክ ቪዥናችን ሞር የሚያተኩረው ያሉት ላይ ነው፣ እዚህ ኦልሬዲ የገቡት ላይ ነው። ኢመርጀንሲ የማይቀር ነው። አንድ ለኢመርጀንሲ የሚሆን ካምፕ አንድም ካምፕ ሁለት ካምፕ የማይቀር ነው፣ ወደ ኢንፍላክሱ የሚቀጥል ከሆነ ማለት ነው። እነዚህን ግን ፕሪ አሬንጅድ የሆነ ፕሮጀክት አዘጋጅተን የኢኮኖሚ እድል አዘጋጅተን የስራ እድል አዘጋጅተን ቀስ በቀስ ከካምፕ ወደ ፕሮዳክቲቭ የሆነ ስኪም እናስገባቸዋለን ነው ዋናው።
አሁን ኤርትራውያን ስደተኞች አዲስ አበባን ጨምሮ በተለያዩ አካባቢዎች ከማህበረሰቡ ጋር ተቀላቅለው ሲኖሩ እየተመለከትን ነው። እርግጥ እነሱ በባህልም በብዙ ነገር ያው ከህዝቡ የተሳሰረ በመሆኑ ለእነሱ አስቸጋሪ አይሆንም። ነገር ግን ሌሎቹ ከሌሎች ጎረቤት ሀገራት የሚመጡትን ስደተኞች እንደዚህ ከማህበረሰቡ ጋር ቀላቅሎ ማኖር ትንሽ ፈተናዎች ሊኖሩት እንደሚችሉ ስጋታቸውን የሚገልጹ ዓለም አቀፍ ተቋማት አሉ። አቶ ዘይኑ፣ ምንድን ነው በዚህ ላይ እናንተ ምላሽ?
ይህንን ተቀባይነት የሌለው ነው ትልቁ ነገር። አሁን አውጥተን ከካምፕ አውጥተን ስደተኞቹ እናኖራለን ስንል በቂ የሆነ ዝግጅት አድርገን ነው። አሁን ለምሳሌ ወደ እርሻ የሚገቡ ከሆነ የእርሻ ፕሮጀክቶች፣ የመስኖ እርሻ ፕሮጀክቶችን እናዘጋጃለን፣ ግብዓት እናዘጋጅላቸዋለን። ራሳቸው እስኪችሉ ድረስ ድጋፍ እናደርግላቸዋለን። በዛ መልኩ ከአካባቢ ህብረተሰብ ጋር አብረው ነው ደግሞ 50-50%። አሁን ለምሳሌ ዶሎ አዶ ላይ የጀመርነው አንድ ኤግዛምፕል ምሳሌ ልንገርህ። በዶሎ አዶ አንድ ሺህ ሄክታር ላይ 10,000 ሄክታር እንትን የተጨማሪ ያለ 1,000 ሄክታር ላይ አሁን ኦልሬዲ ተጀምሯል የእርሻ ስራው ማለት ነው። ግማሽ ሄክታር መሬት እንሰጣቸዋለን። የመስኖ ዴቨሎፕ ያደረገ መሬት ማለት ነው። ግማሽ ሄክታር ለ ስድስተኛ ግማሽ ሄክታር ለአካባቢ ሰው እንሰጣለን እና ያመርታሉ፣ በጋራ ያመርታሉ፣ ይጠቀማሉ። በጣም በከፍተኛ ሁኔታ ተስራቸው የሚገርምህ ነገር በአንድና በሁለት ዓመት ጊዜ አስገራሚ የሆነ ትስስር ነው ሊፈጠር ይቻላል። ምክንያቱም የአካባቢ ህብረተሰብ በስድስተኛው በመጣው ሪሶርስ በመጠቀም በገነባ ነው የመስኖ እርሻ ተጠቃሚ ሆኗል። ስድስተኛው ደግሞ ከሎካል ህብረተሰቡ ባገኘው ውሃና መሬት ተጠቅሞ ከተረጅነትና ተጋላጭነት ከድህነት ወጥቶ እየሰራ እየኖረ ነው ያለው።
አሁን ይሄ ፕሮግራም ውስን ሀብትን ከመሻማት አንጻር በአገሬው ላይ ተጽዕኖ ያሳድራል የሚሉ አስተያየቶችም ይሰነዘራሉ። እነዚህን ሁለቱን እንዴት ነው አስታርቆ መሄድ የሚቻለው? በአንድ በኩል መንግስት ለዜጎቹ የስራ እድል ለመፍጠር እየሰራው ነው የሚለውን፣ በሌላ በኩል ደግሞ እነዚህ ከውጭ ሀገራት የመጡ የጎረቤት ሀገራት ስደተኞችንም ከህብረተሰቡ ጋር ተቀላቅለው እንዲኖሩ፣ የስራ እድል እንዲያገኙ፣ ትምህርት እድል እንዲያገኙ የማድረጉን ሂደት ማለት ነው።
የስደተኛ ጉዳይ የኢትዮጵያ መንግስት ብቻ ጉዳይ አይደለም። ስደተኛ ቦርደር ሲሻገር የዓለም አቀፍ ህብረተሰብ ኃላፊነት ነው። የዓለም አቀፍ ህብረተሰብ ስደተኛን ለመርዳት የተለያዩ በርደን ሼሪንግ ኤንድ ሪስፖንሲቢሊቲ ሼሪንግ ፕሪንሲፕሎች፣ በእነዛ ስምምነቶች መሰረት የስደተኛ ጉዳይ የዓለም አቀፍ ህብረተሰብ ጉዳይ እንጂ የኢትዮጵያ መንግስት ብቻ ጉዳይ አይደለም። የኢትዮጵያ መንግስት አሁን ለራሱ ዜጎች በጣም ከኮሌጅ የወጡ ከዩኒቨርሲቲ የወጡ ስራ ፈላጊ ወጣቶች ባሉበት ሁኔታ ለስደተኛ ስራ ለማስያዝ አቅም ሪሶርሱ ዓለም አቀፍ ህብረተሰብ የግድ ሞቢላይዝ ማድረግ መቻል አለበት። ለስደተኛ ተብሎ የሚመጣው ሪሶርስ ለእኛም በዛ አካባቢ ያሉ ህብረተሰብ በጋራ ተጠቃሚ የሚያደርግ እንጂ የእኛም ሪሶርስ የሚሻማ ነገር ተደርጎ መወሰድ የለበትም። አንዱ ይሄ ነው ጠቀሜታው። ትልቁ ፖለቲካል ዊሊንግ ነሱ መኖሩ ለጎረቤቶቻችን ያለን ጥሩ ስሜት ከማሳየት አንጻር ያለው ነገር ካልሆነ በስተቀር ከሪሶርስ አንጻር እነዚህ በጣም ሂውጅ ፕሮጀክቶች ናቸው። ሁሉም በጋራ የሚሰራቸው ናቸው።
ሰሞኑን በኢትዮጵያ ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ የስደተኞችን አያያዝ በከፍተኛ ሁኔታ እንደሚያሻሽል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽንና የኢትዮጵያ መንግስት አስታውቀዋል። ከኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማር ጋር ያደረኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አድማጮች፣ አሁን በኢትዮጵያ ወቅታዊ ፖለቲካ ጉዳይ ላይ ወዳተኮረ ውይይት እንወሰዳችሁ።
በኢትዮጵያ ገዢ ፓርቲ ኢህአደግ ውስጥ ቁልፍ ሚና ያለው የሚባለው ህዝባዊ ወያኔ ሓርነት ትግራይ 2 ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሩ ላይ ተወያይቷል። አዲሱ አመራርም መርጧል። በጠባብነትና በትምክተኝነት የሚከሳቸው ከሌሎች የኢትዮጵያ ህዝብ ዲሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔው መሰረቱ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴትስ ነው የህዝቡ የዲሞክራሲና መልካም አስተዳደር ጥያቄ የሚፈታው? ትዝታ በላቸው 2 በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ወጣቶችን አነጋግራለች። የውይይቱ ጭብጥ ርዕስ ሰጥታ ተወያዮች ራሳቸውን በማስተዋወቅ ዛሬ ወደሚቀርበው ክፍል 1 እናልፋለን።
በጣም ነው የማመሰግነው አሁን በዚህ ውይይት ለመካፈል ፈቃደኞች ስለሆናችሁ። መጀመሪያ ራሳችሁን ታስተዋውቁልኛላችሁ፣ ከዛ በኋላ በወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ነው የምንወያየው። ግን መጀመሪያ ራሳችሁን አስተዋውቁን። አቶ መስፍን ነጋሽ።
አመሰግናለሁ ትዝታ። እኔ ኢትዮጵያ ካሰደደቻቸው ጋዜጠኞች አንዱ ነኝ። የቀድሞ አዲስ ነገር ጋዜጣ መስራችና ዋና አዘጋጅ ነበርኩ። ከሌሎች ባልደረቦች ጋር የመሰረት ነው። ከተሰደድኩ በኋላ ደግሞ ዋዜማ የሚባል ሬዲዮ ኦንላይን በኢንተርኔት ጀምሬ እሰራለሁ። ከዛ በተጨማሪ እዚህ ስዊድን መሰረቱን ላደረገ አንድ በሰብአዊ መብቶች ላይ ለሚሰራ ድርጅት እሰራለሁ። ዋና ስራ እሱ ነው።
አመሰግናለሁ መስፍን። አቶ ገረሱ ቱፋ።
እኔ የምኖረው ሆላንድ ነው። አገር ቤት በነበርኩበት ጊዜ የተማሪዎች ንቅናቄ ውስጥ ነበርኩ። ኢትዮጵያ ውስጥ በሚደረጉ የፖለቲካ ሁኔታዎች ላይ ይሳተፋለሁ፣ አስተያየቶችን እሰጣለሁ። አንዳንድ ጊዜም ቮለንተርሊ ኦኤምን ላይ ዲስከሽኖችን ቮለንተር አደርጋለሁ። ይበቃል።
እሺ፣ በጣም ነው የማመሰግነው ሁለታችሁንም። የምንወያየው ወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ነው። በሶስት ከፍለን ለማየት እንሞክራለን የወቅቱን የፖለቲካ ሁኔታ። አንድ፣ ህዝባዊ ወያኔ ሓርነት ትግራይ ህወሓት ረዘም ላለ ጊዜ ያደረገው የማዕከላዊ ኮሚቴ ስብሰባና አዲስ አመራር በመምረጥ ያጠናቀቀው ነው። ከዚያ ቀደም ብሎ ደግሞ በውይይቱ ወቅት ለፖለቲካው ቀውስ ምክንያት የሆኑ ብሎ ያነሳቸው ሶስት ጭብጦችን እንመለከታለን። አንድ፣ ራሱ በአመራሩ መካከል አንድነት እንዳልነበረውና በመጠቃቃት ላይ የተመሰረተ ግንኙነት እንደነበረ እና የአመራርም ድካም እንደነበረ የተነሳበት፣ ከዚያም በላይ ደግሞ ከሌሎች ኢህአዴግ አባል ድርጅቶች ጋር ከብሔረ አማራ ዲሞክራሲያዊ ንቅናቄና ከኦፒዲኦ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ጋር ስላለው ልዩነት ይሁን ቅራኔ በዚያ ውይይት ላይ የተነሱ ነጥቦች ናቸው። ከዚያ እንግዲህ ህዝብ ያነሳቸው ጥያቄ አለ። በሙስና፣ በኢኮኖሚ ጥቅም መዛባት፣ በሰብአዊ መብት ጥሰት፣ በእስራት፣ በግድያ ላይ ህዝብ ጥያቄ ያለው። ያን ተከትሎ ደግሞ አሳሳቢ የሆኑ የእርስ በርስ ግጭቶች በአገሪቱ ውስጥ አሉ። እንዴት ይፈታሉ እነኚህ የሚሉ ጥያቄዎችን እናነሳለን። ኢትዮጵያ በሰላም ያለ ደም መፋሰስ፣ ያለ ህዝብ ግጭት እንዴት ወደ ሰላም ልትሸጋገር እናም ህዝቧ የተመኘውን ዲሞክራሲ እንዴት ልታገኝ እንችላለን የሚለውን ነው ለማወያየት የምንሞክረው። በመጀመሪያ ከግምገማው እንነሳ እስቲ። የህወሓት ማዕከላዊ ኮሚቴ ከአንድ ወር በላይ ስብሰባ ካካሄደ በኋላ መሪዎች የሚላቸውን 9 የድርጅቱ ስራ አስፈጻሚ ኮሚቴ አባላት መርጧል። እነሱም ዶክተር ደብረ ጽዮን ገብረ ሚካኤል ዋናው ሊቀመንበር ሲሆኑ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ደግሞ ምክትል ሊቀመንበር ተመርጠዋል። እና በዚህ ላይ ያላችሁን አመለካከት ግለጹልኝ። ምን ለውጥ ያመጣል ለኢትዮጵያ? መርካቶ መስፍን ልጀምር።
አመሰግናለሁ። እንግዲህ ስብሰባው ረዘም ያለ ጊዜ ነው የወሰደው። ኮስተር ያለ ንግግር ሳይነጋገሩ እንዳልቀሩ ገምታለን። ብዙ መረጃም ባይደርሰን እንደው እዚህም እዛም ከሚሰሙት ነገሮች በመነሳት እና ደግሞ በተለይ የወይዘሮ አዜብ መታገድ የቀድሞ የድርጅቱ ሊቀመንበር እና የክልሉ ፕሬዚዳንት መነሳታቸው ይሄ ኮስተር ያለ ንግግር መነጋገራቸውን ያሳያል። ይሄ ማለት ግን የተወያዩበት ጉዳይ ለትግራይ ሕዝብም ሆነ ለኢትዮጵያ ሕዝብ የሚፈይደው ቁም ነገር አለ ብሎ ማረጋገጫ ሊሆን አይችልም። የተመረጡትን ሰዎች በተመለከተ መቼም አንዳቸውም ስለ ዴሞክራሲ በመናገር ወይም ዴሞክራሲን ለማስፋፋት ተራከሩ የምናውቃቸው ሰዎች አይደሉም። ከዚህ ተነስቼ ሳየው፣ ካለፈ ታሪካቸው ተነስቼ ሳየው የተለየ ነገር ያመጡልናል ብዬ ለመገመት በጣም ይቸግረኛል። ሆኖም በውይይቶቻቸው ላይ ያነሷቸውና የደረሱባቸውን መደምደሚያዎች ይሄ በመግለጫው የነገሩን እሱ የፕሮፓጋንዳ እንትን ነው፣ ቁም ነገር ያለው ነገር አይደለም። በትክክል ውስጥ የተነጋገሩበትና የደረሱበት ቁም ነገር ለኢትዮጵያ አንዳች የሚፈይደው ነገር ካለ ግን ሰዎቹ ምናልባት ለውጥ የሚያመጡ ሊሆኑ ይችሉ ይሆናል። ምክንያቱም በፓርቲያቸውም በፌዴራል መንግስቱም ቁልፍ ሚና የሚጫወቱ ሰዎች ነበሩ፣ እነ ዶክተር ደብረጽዮን እና የተወሰኑት ሌሎቹም። ስለዚህ በሂደት የምናየው ነው የሚሆነው ብዬ ነው ወስደው።
መልካም። አቶ መስፍን፣ አቶ ገረሱ ቱፋ የሚመጣ ለውጥ የለም ብሎ መደምደም እንደማይቻል ሁሉ አለ ብሎም መከራከር ይቻላል። እና በተለይ ድርጅቱ መካከል አንድነት አልነበረም፣ መጠቃቃት ነበረ የሚለውን ከፈታ ይሄ ለውጥ ማለቴ ነው። በአዎንታዊ መልኩ እነኚህ አዲስ የተመረጡት ሰዎች አስተዳደር ላይ ሊያተኩሩ የሚችሉበት ሁኔታ ይኖራል።
መስፍን እንዳለው የሰማ ነው በጣም ትንንሽ መግለጫዎችን ነው። ይሄ ስብሰባ ከቲንክ ከመስከረም 22 አካባቢ ጀምሮ ነው ያለፉት 2 ወራት ነው ሲካሄድ የነበረው። በመሀል ላይ እያቋረጡም እየተመለሱበትም ስብሰባው ልክ ብላክ ቦክስ እንደሚደረግ አይነት ነገር ነው። ከውስጡ ወጥቶ ለህዝብ ጆሮ የደረሰ እነዚህ ፎርማል የተለመዱ እነዚህ የክራይ ሰብሳቢነት መልካም አስተዳደር ጥሮት ኮራፕሽን የተባሉ በጣም የተለመዱ አይነት ነገሮች ካልሆኑ በስተቀር የተለየ ነገር ወጥቶ ለህዝብ የተነገረ የለም። ስለዚህ ምንም ማለት ከባድ ነው። እነዚህ የተመረጡ የተባሉ ሰዎች ደብረጽዮንም ሆኑ ወይዘሪት ፈትለወርቅ የተለመዱ ስሞች ናቸው። እዚህ ውስጥ ላለፉት 20 ምናምን ዓመት የቆዩ ሰዎች ናቸው። መስፍን እንዳለው ከዚህ በፊት የተለየ አቋም በማራመድ የሚታወቁ አይነት ሰዎች አይደሉም። ስለዚህ እነሱን ብቻ አይተው የተለየ ለውጥ ያመጣሉ የሚል እምነት በኔ በኩልም የለም። አገር ውስጥ አሁን በጣም ብዙ ቀውሶች አሉ። የፖለቲካ የኢኮኖሚ ሌሎችም ቀውሶች አሉ። እነዚህ ነገሮች በምን መንገድ አድሬስ እንዳደረጉ እና እነዚህ ውስጥ ደግሞ በኢህአዲግ በሚባለው ድርጅት ውስጥ ቲፒኤልኤፍ ዋነኛው ተጫዋች ነበረ። ዲሲሽን አብዛኛው ዲሲሽኖችን ኢንፍሉዌንስ ያደርግ የነበረው ይሄ ድርጅት ነው። እነዚህ ሰዎች ደግሞ ዋነኛ አክተሮች ነበሩ። በተለይ ደግሞ አቶ መለስ ከሞቱ በኋላ ደብረጽዮን ከፍተኛውን ሮል ከሚጫወቱ ሰዎች አንዱ ናቸው። ስለዚህ አሁን መጥተው ችግሮች እና ቀውሶች ባሉበት ደረጃ አዲስ የሆነ ነገር ይዘው ናቸው የሚል እምነት የለኝም። በውስጣቸው አከራካሪ ነገር እንደነበረ የሚያሳየው ሁለት ወር መፍጀቱ፣ ምርጫውን ለማድረግ የዚህን ያህል ጊዜ መውሰዱ፣ ስብሰባ ራሱ ጨረስን ብለው በተደጋጋሚ ከሁለት ጊዜ በላይ መግለጫው ላ ሰጥተው ግን ስብሰባውን እንደቀጠሉ ነው የሚያሳየው። እና በውስጥ የሚያጨቃጨቃቸው ነገር እንደነበረ ምንም ጥያቄ የለውም። ያ የሚያጨቃጨቃቸው ነገር ግን ለህዝቡ ምን ያህል ውጤታማ ነገር ያመጣል የሚለው ያው የሚታወቅ ነገር የለም። የተለየ ነገር መጠበቅ ከባድ ነው የሚመስለኝ።
ወደሚቀጥለው ቅንብር እናልፋለን። ሰጠቀማ
እያላው
ሻሉላ ግድፍ ደርሷል። ምን አለ?
አመሰግናለሁ አዲሱ። ወቅታዊ ጉዳይ ነው ትኩረቱ። አሁን ቀደም ብሎ ከቀረበው ርዕሰ ጉዳይ ጋር እያያዛል። ባጭሩ ላስተዋወቅ ሰዓት ስለሌለን ሁለት ተከራካሪዎች አሉን። ጌታቸው አረጋዊ ውራይና የተባለው የግል መጽሔት መርሃዊ ኤዲተር ነው ከአዲስ አበባ። አቶ ግዛው ለገሰ የዚህ ፕሮግራም ቤተኛ ናቸው። በኢትዮጵያ ፖለቲካ በመጽሐፍ በመወያየት በመከራከር የሚታወቁ ናቸው። ሁለቱ ናቸው የሚወያዩት። ሰሞኑን የሆነውን ነገር በመገምገም ነው የሚጀምሩት። ምን አይነት ተጨባጭ አንድምታ አለው ነው ጥያቄው።
አመሰግናለሁ መጀመሪያ ለተሰጠኝ እድል። ምን ትርጉም አለው የሚለውን ስናይ ዋናው ችግር ምንድን ነው የነበረው? ኢትዮጵያ ውስጥ የፖለቲካ ችግር አለ። የፖለቲካ ቀውስ ውስጥ ነው ያለ ነው። ይሄ ዋናው ችግር ምንድን ነው ብለን ስናይ አንደኛው አቅም የሌላቸው ባለስልጣናት ስልጣን ሰዎች ስልጣን የያዙበት አቅም የሌላቸው ሰዎች ስልጣን የያዙበት እና ስልጣኑን አቢዝ የሚያደርጉበት ሁኔታ፣ ስለዚህ የአመራር ቀውስ ያለበት ነው አንደኛው። ኢትዮጵያ በዚህ የተቸገረችበት እና የልማት የዲሞክራሲ እጦት ብቻ ሳይሆን የሰላምም የሰው ህይወትም አደጋ ውስጥ የሚገባበት ሁኔታ ነው የተፈጠረው። ስለዚህ አሁን ህወሓት ያደረገው ግምገማ በጣም ገፊ የሆነ የራሱ ችግር ተነስቶ ነው ያደረገው። ወዶ ነው ያደረገው የሚል እምነት የለኝም።
ተገዶ ነው እያሉ ነው?
አዎ አዎ፣ ተገዝቶ ነው የገባ ገባበት። ምንድን ነው የገፋው ለማየት አለብን። አሁን ያልኳቸው ችግሮች ሀገራዊ ችግሮች አሉ። ስለዚህ በዚህ መቀጠል አይችልም። ትግራይ ውስጥ ራሱ ፒስ መዋር በጣም ለትግራይ በጣም ይጎዳዋል እና የትግራይ ኢንቴሌክቹዋልስ የትግራይ ምሁራኖች ትግራይ ውስጥ የሉም፣ ወጥተዋል። ምቹ ሁኔታ ስለሌለ የትግራይ ባለሀብቶች ካፒታል ያላቸው ሀብታሞች ትግራይ ውስጥ የሉም፣ ምቹ ሁኔታ ስለሌለ። ወጣቱ ጉልበት ያለው ማፍራት የሚችል ሀብት መፍጠር የሚችል ሀይል ትግራይ ውስጥ የለም። ስለዚህ ህወሓት በላይነት ትግራይ በላይነት ምናምና የሚሉ ፐርሰፕሽንስ ተነስቶ የሚመጡ ፕሮፓጋንዳ በተነሳ ደግሞ በትግራይንስ ላይ ታርጌት የመሆን እና ከዛ የተነሳ ፍራስትሬሽንስ ምናምን አለ። እነዚህ ችግሮች ነው የገፉትና በሶሻል ሚዲያ ብዙ ወጣቶች ይህን ነገር በጣም ገፉበት። ብዙ ታጋዮችም ይሄ ችግር እንዳለ ወደ ለለውጥ እንቅስቃሴ ጀመሩ። ስለዚህ እነዚህ ታጋዮች ውስጥ እዛ አመራር ውስጥ ያሉ አንዳንድ ግለሰቦችም ከአመራር በመተካካት የወጡ ኦልድ ጋርድስ የምንላቸውም ይህን ነገር በጣም ገፉበት። ስለዚህ ያ አመራር በነበረበት መሄድ ወደማይችለው ሁኔታ ደረሰ። ስለዚህ ተገድዶ ወደ ግምገማ ገባ። ወደ ግምገማ ሲገባ አሁን የማይግባባ አቅም የሌለው የጋራ ዓላማ የሌለው በጋራ የማይወስን ተግባብቶ ዩኒቲ ኦፍ ፐርፐዝ ኑሮት ሁኔታን የማይገመግም ወደፊት የማይሄድ በኤግዚስቲንግ ኮንትሮቨርሲስ ብቻ የተጠመደ ያለፈውን ድል ብቻ እየዘረዘረ እሱን ላይ የሚኖር አመራር ነበረ። በነገራችን ላይ አሁን የነበረው አመራር የተከበሩ አቶ አባይ ወልድን ጨምሮ ወደ ስልጣን የመጡበት አኳኋን በብቃት ያላቸው ያስተሳሰብ ልዕልና ስራ የማስፈጸም ብቃት ተመልምሎ አይደለም ወደ አመራር የመጣ። አቶ መለስ ነበሩ ሊቀመንበር። አቶ መለስ ሀሳብን ማፍለቅ መስራትም ይችሉ ነበር። እሳቸውን የሚፈልጓቸው እንደፈለጉ የሚያደርጓቸው ሰዎች ነው ያስፈጉ። መተካካት በሚል ብቃት የነበራቸው ሰዎች አውጥተው እነሱን አመጡ። እነሱም ህወሓትን እንመራለን ብለው የመጡ አይመስለኝም። ወጥ የሆነ ለውጥ መምጣት አለበት የሚል አመራር መጥተዋል። አጠቃላይ ወደፊት የሚያይ የሀገሪቷን ፊቸር ምን ይሆናል ብሎ መድረክ የሚከፍት ይሆናል ብዬ ተስፋ አደርጋለሁ።
መልካም። በጣም በርካታ ሀሳቦችን አንስተዋል አቶ ጌታቸው። አቶ ግዛው ለእርስዎ ድል ልሰጥ። በቀደመ ታሪክ የተጠመዱ ምናልባትም አንዳንድ ጊዜ ፈጣን ምላሽ ለመስጠት በሚጠይቁ ነገሮች የሚጠመዱ ለቦታው ለአመራሩ ብቃት የሌላቸው ሁኔታው አስገድዶ ነው ይሄን ግምገማ ያካሄደው ህወሓትና አሁን የመጡት ለውጥ ያመጡ ይችላሉ የሚል እምነት እንዳላቸው ገልጸዋል። ይስማማሉ አቶ ግዛው?
በመጀመሪያ ለድሉ አመሰግናለሁ። እኔ አልስማማበት ብዙ ምክንያቶች አሉ። ግን እኔ መለስ ብዬ በተለይ በህዝባዊ ወያኔ ሓርነት ትግራይ አመራር መደምደሚያ ላይ የወጣውን መግለጫ ብናይ እና የተሾሙትን ሰዎች ብናይ ጥሩ ይሆናል። እኔ ከሶስት መልክ ነው ማየው። አንደኛ የህዝባዊ ወያኔ ሓርነት ትግራይ ባህል፣ የፖለቲካ ባህል፣ ሁለተኛ የፖለቲካ ፍልስፍና፣ የመሪዎቹ ማንነትን ማየት ፈልጋለሁ። ከመግለጫው በግልጽ እንደምናየው ህዝባዊ ወያኔ ሓርነት ትግራይ ከሚከተለው አብዮታዊ ዴሞክራሲ፣ ከሚከተለው የግራ ዘመን ፖለቲካ ሶሻሊዝም ለመውጣት ሀሳብ እንደሌለው ነው በግልጽ ያስቀመጠው። ስብሰባውን ስናነብ የሚያወራው ስለ ግምገማ፣ ስለ ዴሞክራሲያዊ ማዕከላዊነት፣ ስለ መተጋገል የሚሉ የግራ ሴቶችን አንስቶ የተለያዩ የህብረተሰብ ክፍሎች የፓርቲውን መፈክሮች ይዘው የሚቀጥሉበትን የእዝ ሰንሰለት ከላይ ወደ ታች የሚወርድ ለማስቀጠል እንዳሰበ በግልጽ አስቀምጦታል። ሁለተኛ የህዝባዊ ወያኔ ሓርነት ትግራይ የፖለቲካን ባህል ብናየው በማንኛውም አጋጣሚ በውስጥም ይሁን በውጭ የተነሱ ችግሮችን የሚፈታበት አንድና አንድ መንገድ ነው። ይህም ኃይል ነው፣ መደምሰስ ነው፣ ማሰር ነው፣ መግደል ነው፣ ማሳደድ ነው። አሁንም የምናየው በግልጽ እየተጠቀሱ ያሉት ነገሮች ኢትዮጵያ ውስጥ ያለውን ሁኔታ ያነሱብን አብዮታዊ ዴሞክራሲ እንደሚለው የጠላት ኃይሎች ናቸው እና እነዛን የጠላት ኃይሎች ለመደምሰስ በመጀመሪያ ራሳችንን ብቻ ሳይሆን አጋርና የኢህአደግ አባል ድርጅቶችን ማጥራት አለብን ብለው ነው የተነሱት።
ምንድን ነው ማስረጃው? በማጥራት ወይም ደግሞ በአጋር ድርጅቶችም ሳይቀር ለውጥ ለማምጣት መፈለጋቸውን ምንድን ነው ማስረጃው?
ሁለት ኪወርዶች አሉ። አንደኛው አቶ ጌታቸውም እንዳወሩት ህዝባዊ ወያኔ ሓርነት ትግራይ ራሱን የሚያው እንደ አገር መሪም ነው። በመግለጫውም ላይ በአገርም ደረጃ ድርሻችንን አልተወጣንም የሚል አለበት እና ሁለት ወርዶች አሉ እዛ ላይ በጣም ኢምፖርታንት የሆነው አንዱ ምንድን ነው? ስትራቴጂክ ሊደርሺፕ ወይንም ስትራቴጂክ አመራር መስጠት አልቻልንም የሚል አለ። ሁለተኛ ደግሞ በራሳችን ብቻ ሳይሆን በሌሎች አጋርና የኢህአዴግ አባል ድርጅቶችም መተጋገል አለብን ይላል። ወርዱ ራሱ መተጋገል አለብን የሚለው ክሊርሊ ተቀምጧል።
መልካም። አንድ ድርጅት በተናጠል የሚያደርግ በኋላም በአጠቃላዩ ላይ አንድምታ ሊኖረው የሚችል ለውጥ ለማምጣት ሲፈቅድ መቀበሉ በራሱ እንደ አንድ እርምጃ አይወሰድም ወይ? በተደጋጋሚ የሚነሳ ጥያቄ አለ። ብዙ ጊዜ ደክመናል፣ ድክመት አሳይተናል ይባላል፣ ትችት ይቀርብበታል። ግን እሱ በራሱ አንድ እርምጃ ሊሆን አይችልም ወይ? እንደ አቶ ጌታቸው ተስፋ በእርግጥ ለውጥ ለማምጣትስ ለምን ተስፋ አይጣልበትም? ምክንያቱ ምንድን ነው? እሱን የሚፈትኑበት ባጭሩ ሰዓቱ አለቀ። በሚቀጥለው እንመለስበታለን። አሁን ተከታዩ ዝግጅት አፍሪካ በጋዜጦች አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። 103 የሚሆኑ ሰዎች በኢትዮጵያ ምስራቃዊ ክፍል ከተከሰተው ክልላዊ ግጭት ጋር በተያያዘ እንደታሰሩ መንግሥት አስታወቀ። 1300 ኢትዮጵያውያን ከሳውዲ አረቢያ መባረራቸውን ኢትዮጵያ ገለጸች። ግብጽ የኢትዮጵያ ህዳሴ ግድብ ላይ ዘመቻ የሚያካሄድ አፍሪካዊ ቡድን እያደራጀች መሆኗ ተዘገበ። የአረብ ሊግ የህዳሴ ግድብ ግንባታ እጅግ ያሳስበኛል ማለቱ ታወቀ። የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ፕሮግራማችን የምንመለከተው። አፍሪካ ኒውስ ድረገጽ በኦሮሚያና በሶማሌ ክልሎች ድንበር መካከል በተነሳው የብዙ ሰዎች ህይወት ካጠፋውና ካፈናቀለው ግጭት ጋር በተያያዘ እስካሁን ባለው ጊዜ 103 ሰዎች መታሰራቸውን የኢትዮጵያ መንግስት ማስተዋወቁን ጠቅሷል። ከታሰሩት መካከል 98 ከኦሮሚያ ክልል፣ 5 ደግሞ ከኢትዮጵያ ሶማሊ ክልል መሆናቸውን የማስተዋወቂያ ሚኒስትር ነገሪ ለንጮ ማረጋገጣቸውን የፋና ብሮድካስቲንግ ኮርፖሬሽን መዘገቡን አፍሪካ ኒውስ ድረገጽ ጠቅሷል። ሌሎች በሶማሊ ክልል በኩል በግጭቱ በመሳተፍ የተጠረጠሩ 24 ሰዎች እየተፈለጉ ናቸው ሲሉ ሚኒስትሩ እንደተናገሩ፣ የሶማሊ ክልል አስተዳደር ተጠርጣሪዎችን መያዝ ላይ እያመነታ ነው የሚሉ ወሬዎች ተናፍሰው እንደነበር ድረገጹ አክሏል። በሁለቱ ማህበረሰቦች መካከል በተካሄደው ግጭት ምክንያት የተፈናቀሉትን በብዙ ሺዎች የሚቆጠሩት ሰዎች መልሶ ለማቋቋም መንግስት እየሰራ ነው ሲሉ ሚኒስትሩ መናገራቸውን አፍሪካ ኒውስ ድረገጽ ጠቅሶ ለችግሩ ዘላቂ መፍትሄ ለማግኘት መንግስት እየጣረ መሆኑን ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ ድረገጽ በዘገበው መሰረት ከ1300 በላይ የሚሆኑ ዜጎቿ ከቅርብ ጊዜያት ወዲህ ከሳውዲ አረቢያ እንደተባረሩ ኢትዮጵያ ገልጻለች። ህጋዊ ፈቃድ የሌላቸው የውጭ ሀገር ተወላጆች በፈቃዳቸው እንዲወጡ ሳውዲ አረቢያ ማስጠንቀቂያ ሰጥታ እንደነበር ድረገጹ አክሏል። የኢትዮጵያ መንግስት ዜጎቻችን በሰላም ወደ ሀገራቸው እንዲመለሱ ከሳውዲ አረቢያ ጋር እየሰራ ነው ሲሉ በውጭ ጉዳይ ሚኒስቴር የዳያስፖራ ጉዳይ ዋና ስራ አስኪያጅ አቶ ደመቀ አጥናፉ መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። ሳውዲ አረቢያ ባለፈው መጋቢት ወር ህጋዊ ፈቃድ የሌላቸው መጤዎች ሁሉ ከሀገሪቱ እንዲወጡ ካስታወቀችበት ጊዜ አንስቶ ከ70,000 በላይ የሚሆኑ ሰዎች ወደ ሀገራቸው እንደተመለሱ የኢትዮጵያ ባለሥልጣኖች ጠቁመዋል። የጊዜው ገደብ ወደ ሰኔ ወር የተራዘመ ቢሆንም አብዛኞቹ ፍልሰተኞች ከሀገሪቱ አልወጡም ይላል የዋሽንግተን ፖስት ጋዜጣ ድረገጽ። ከ400,000 በላይ የሚሆኑ አብዛኞቹ በቤት ሰራተኛነትና በእርሻ ስራ የተሰማሩ ኢትዮጵያውያን በሳውዲ አረቢያ እንደሚኖሩ ይገመታል። አብዛኞቹ ኢትዮጵያውያን ህገወጥ በሆነ መንገድ ሳውዲ አረቢያ የሚገቡት በየመን በኩል ሲሆን ቤተሰቦቻቸው የሚተዳደሩት እነሱ በሚልኩት ገንዘብ ነው። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት እንደሚለው በዓለም ዙሪያ ያሉት ኢትዮጵያውያን እንደ አውሮፓ አቆጣጠር በ2015 ዓ.ም አቻምና ማለት ነው ወደ ሀገራቸው ኢትዮጵያ የላኩት ገንዘብ መጠን $4 ቢሊዮን መድረሱን ገልጿል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። ሚድል ኢስት ሞኒተር ድረገጽ ደግሞ ግብጽ በኢትዮጵያው ታላቁ የህዳሴ ግድብ ግንባታ ላይ የተቃውሞ ዘመቻ የሚያካሄድ አፍሪካዊ ቡድን እያቋቋመች ነው ይላል። ቡድኑ ከአፍሪካ ሀገሮች ውህደት ጋር እንደሚሰራና የኢትዮጵያ ውሃ ውጥን የሚያደርሰውን ቀውስ እንደሚከታተል አልሾሩክ የተባለ የግብጽ ጋዜጣ መግለጹን ሚድል ኢስት ሞኒተር ድረገጽ ጠቅሷል። ድረገጹ አያይዞም የኢትዮጵያ ውሃና የመስኖ ሚኒስትር ያሉትን ጠቅሷል። የህዳሴ ግድብ ግንባታ ስራ ለአንድ ደቂቃ እንኳን አያቆምም። ይህም የሀገራችን ጽኑ አቋም ነው። ኢትዮጵያ የውሃ ሀብቷን ኤነርጂ ለማምረት ለልማትና ድህነትን ለማጥፋት የመጠቀም መሰረታዊ የሆነ መብቷ ነው ሲሉ ባለሥልጣኑ መናገራቸውን ዘግቧል። የግብጽ የውሃ ጉዳይ ጠበብት ግድቡ ግብጽ በዓመት 55.5 ቢሊዮን ኪቢክ ሜትር ውሃ የማግኘት እድሏን ይጎዳል ይላሉ። ኢትዮጵያ በበኩሏ የግድቡ መገንባት ሱዳንንና ግብጽን ለመሳሰሉት ሀገሮች የኤሌክትሪክ መብራት በማቅረብ ይረዳል እንጂ አይጎዳቸውም እንደምትል ሚድል ኢስት ሞኒተር ድረገጽ አስገንዝቧል። ኢጅፕት ኢንዲፐንደንት የተባለው ድረገጽ በበኩሉ የታላቁ የህዳሴ ግድብ ግንባታን በሚመለከት ኢትዮጵያ፣ ግብጽና ሱዳን በቅርቡ በተገናኙበት ወቅት ልዩነት መፈጠሩን ምክንያት በማድረግ የአረብ ሊግ ጉዳዩ እንዳሳሰበው ባለፈው ቅዳሜ አስታውቋል ይላል። የአረብ ሊግን ያሳሰበው በናይል ወይም በአባይ ወንዝ ዙሪያ የሚኖሩት በሚሊዮኖች የሚቆጠሩ ሰዎች ለውሃ ባላቸው ተደራሽነት ሊገጥማቸው የሚችለውን ችግር በማጤን ነው ሲል ድረገጹ ጠቅሷል። ኢትዮጵያ በቂ ትብብርና የማስተባበር ስራ እያሳየች መስሎ አይሰማንም። ኢትዮጵያ የግድቡን ስራ ለማካሄድና ለመስኖ ለመጠቀም ያላት እቅድ ግልጽ ስላልሆነ ያሳስበናል ሲሉ የአረብ ሊግ ዋና ጸሐፊ አህመድ አቡል ጋይት መናገራቸውን ድረገጹ ጠቁሟል። ዋናው ጻፊ ይሄን ያሉት ግድቡ በአባይ ግርጌ ተፋሰስ ሀገሮች ላይ ከውሃ ተደራሽነት አንጻር ሊኖር የሚችለው አንድምታን በሚመለከት በያዝነው ወር ሶስቱ ሀገሮች የሚያካሂዱት ድርድር በመቋረጡ ነው ይላል ድረገጹ ላይ የወጣው ዘገባ። አቡል ጋይት ካይሮ በተደረገው አራተኛው የአረብ የውሃ መድረክ ላይ ባደረጉት ንግግር ከአረብ ሀገሮች የበዛ ህዝብ ያላት ግብጽ የውሃ ጸጥታ ጉዳይ የአረብ ሀገሮች ብሔራዊ ጸጥታ ነው ማለታቸውን ኢጅፕት ኢንዲፔንደንት ድረገጽ ገልጿል። በአሁኑ ወቅት 400 ሚሊዮን የሚሆኑ በናይል ወንዝ ዳርቻ የሚኖሩት ሰዎች እንደ አውሮፓ አቆጣጠር በ2050 ዓመተ ምህረት በ33 ዓመታት ውስጥ ማለት ነው 1 ቢሊዮን የሚደርሱ በመሆናቸው ግብጽ በናይል ወንዝ በኩል ከኢትዮጵያ ደጋማ ቦታዎች የምታገኘው የውሃ ድርሻ 85% በመሆኑ ኢትዮጵያ የተሻለ ግልጽነትና ትብብር እንድታሳይ ጥሪ አድርገዋል ይላል ድረገጹ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የግብጹ ፕሬዝዳንት አብደል ፈታህ አልሲሲ ስለ ድርድሩ አጣብቂኝ ውስጥ መግባት ጉዳይ ለመነጋገር በመጪው ወር ካይሮ እንዲሰበሰቡ ቀጠሮ መያዙን ኢጅፕት ኢንዲፔንደንት ድረገጽ ጠቁሟል።
አድማጮች፣ ቀደም ሲል ትዝታ በኢትዮጵያ ወቅታዊ ጉዳይ የጀመረችው